ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ግንቦት 28 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
አዳነች ፍስሐዬ ነን። የምሽቱ ስርጭታችንን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አድምጡ።
የሱዳን ወታደራዊ የሽግግር ምክር ቤትና ተቃዋሚዎቹ ተቋርጦ የነበረውን ውይይት ለማስቀጠል በሚያስችሉ 5 ነጥቦች ላይ መግባባት ላይ መድረሳቸው ተገልጿል።
ሁለቱም ወገኖች አንዱ ሌላውን የመውቀስና ስም የማጥፋት ዘመቻው እንዲቆም በዋናነት ደግሞ የኢትዮጵያን አደራዳሪነት በበጎ ዓይን የማየት ሁኔታ አለ። ይህ በፖለቲካ ፓርቲዎቹ እንዲሁም ችግሩ የመከላከያ ምክር ቤት ብቻ ሳይሆን በሕዝቡም ዘንድ በሰፊው እየተንጸባረቀ ያለ አስተሳሰብ ነው።
በሱዳን የኢትዮጵያ አምባሳደርና የሱዳን እርቅ ጉዳይ የኢትዮጵያው ጠቅላይ ሚኒስትር ልዩ መልእክተኛ አምባሳደር መሐመድ ድሪር ናቸው። በአብይ ርዕስ ዘገባ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የሱዳን ተቃውሞ መሪዎች አድማንና አልታዘዝም እንቅስቃሴ ማካሄድን አቁመው የሽግግር ካውንስል ለመመስረት ሲሉ ከወታደራዊ ገዢዎች ጋር ለመነጋገር እንደተስማሙ ትላንት ተገልጿል። የሽግግሩ ወታደራዊ መማክርት በበኩሉ የፖለቲካ እስረኞችን ለመፍታት መስማማቱን የኢትዮጵያው ልዩ ልዑክ አምባሳደር መሐመድ ድሪር ትላንት ካርቱም ላይ ለጋዜጠኞች ተናግረዋል። የነጻነትና የለውጡ ውህደት የህዝባዊ አልታዘዝ ባይነት እንቅስቃሴን ከዛሬ አንስቶ ለመተው ተስማምቷል ሲሉ አምባሳደር መሐመድ ድሪር አስታውቀዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ሱዳንን ከጎበኙበት ጊዜ አንስቶ አምባሳደር መሐመድ ድሪር ሲያደራድሩ ቆይቷል። ሁለቱም ወገኖች የሀገሪቱን ስልጣን ለሲቪል አስተዳደር ስለማስረከብ ጉዳይም ንግግር ለመቀጠል ተስማምቷል ይላሉ አምባሳደር ድሪር።
የዩናይትድ ስቴትሱ ልዩ መርማሪ ሮበርት ሞለር ባለፈው ዓመት በአሜሪካ የውስጥ ፖለቲካ እጃቸውን ዶለዋል በሚል የጠቀሷቸው የሩሲያ ወታደራዊ ተቋራጭ የክሬምሊን ተጽዕኖን አፍሪካ ላይ ለማስፈን በሚያደርጉት ጥረት ቁልፍ ሰው እየወጡ ናቸው ተብሏል። ሩሲያ በአፍሪካ ላይ የሚኖራትን ቦታ ለማጠናከር የሚያስችል ሰፊ አድማስ ያለውን የክሬምሊን ተጽዕኖ አሳዳሪ እንቅስቃሴ እያካሄዱ መሆናቸውን በአንድ መርማሪ ቡድን የተገኘ ሰነድ ጠቁመዋል። ምርመራው እንዲካሄድ በገንዘብ የረዱት የአሁኑ የሩሲያ መሪ ቭላዲሚር ፑቲን ተቃዋሚ የሆኑ በውጭ የሚኖሩ ሩሲያውያን ናቸው። የሩሲያ መንግሥት የሚፈልጋቸውን አይነት ኮንትራቶች በማከናወን የሚታወቁት የ57 ዓመት ዕድሜ ያላቸው የቭጌኒ ፕሪጎዥን ሩሲያ ከሰሃራ በስተደቡብ ባሉት የአፍሪካ ሀገሮች የስትራቴጂ ማዕከል እንድትሆንና በአፍሪካ የምዕራቡ ዓለም ተጽዕኖ እንዲቀንስ ጥረት እያደረጉ ናቸው ተብሏል። መጀመሪያ አካባቢ ስለተባሉት ሰነዶች የዘገበው የእንግሊዙ ጋርዲያን ጋዜጣ ነበር። የዋግነር ቡድን የተባለው ወታደራዊ ተቋራጭ በአፍሪካ ሀገሮች ስለሚካሄደው እንቅስቃሴና ስለ ዓላማው በዝርዝር ዘግቦ ነበር። ዋግነር ቡድን የሩሲያ መንግሥት ሶሪያንና ዩክሬንን ለመሳሰሉት ወዳጅ ሀገሮች ሩሲያውያን ቅጥረኞችን ያቀርባል ተብሏል። ኑሯቸው ፒተርስበርግ ከተማ የሆነው ፕሪጎዥን ዋግነር የሚባል ቡድን የለም ሲሉ ከዚህ ቀደም አስተባብለው ነበር።
ኡጋንዳ ውስጥ አንድ ልጅ በኢቦላ በሽታ መሞቱ ታውቋል። በኡጋንዳ ጎረቤት ሀገር ኮንጎ ከአንድ ዓመት በፊት ኢቦላ የገባ ሲሆን የድንበር ዘለል ጉዳይ እንደሆነ ተመልክቷል። የአምስት ዓመት ዕድሜው ሕፃን ዛሬ እንደሞተ የሀገሪቱ የጤና ጥበቃ ሚኒስትርን ጠቅሶ ያስታወቀው ኡጋንዳ ያለው የዓለም የጤና ድርጅት ጽህፈት ቤት ነው። ሕፃኑና በርካታ የቤተሰቡ አባላት ባለፈው ሰኞ ከኮንጎ ዲሞክራሲያዊ ሪፑብሊክ ወደ ኡጋንዳ ከገቡ በኋላ የታመመው ልጅ በምዕራብ ኡጋንዳ ወደሚገኘው ካጋንዶ ሆስፒታል ተወስዶ እንደነበር የጤና ጥበቃ ሚኒስትር ዶክተር ጄን ሩት አሴንግ ገልጸዋል። አያይዘውም በሀገሪቱ 3 ኢቦላ በሽተኞች እንዳሉ አረጋግጠዋል። የአሜሪካ ድምፅ ዘጋቢ ጄፍ ካስተር ያጠናቀረውን አጭር ዘገባ ቆንጅታ ታቀርበዋለች።
የአምስት ዓመቱ ልጅ ህይወቱ ማለፉን የሀገሪቱን የጤና ሚኒስትር ጠቅሶ ይፋ ያደረገው የዓለም የጤና ድርጅት የዩጋንዳ ቢሮ ነው። የሀገሪቱ የጤና ሚኒስትር ዶክተር ጄን ሩት አቼንግ ሰኞ ዕለት ባደረጉት ጋዜጣዊ ጉባኤ ልጁ ከበርካታ የቤተሰብ አባላት ጋር ሆኖ ከኮንጎ ዲሞክራሲያዊት ሪፑብሊክ በድንበሩ በኩል አቋርጠው ከገቡ በኋላ ምዕራብ ዩጋንዳ ወደሚገኝ ካካንዶ ሆስፒታል ተወስዶ ነበር ብለዋል። በሽታው እንዳይዛመት ለመከላከል ሀገራቸው ከዓለም አቀፍ ድርጅቶች ጋር በመተባበር እየሰራች መሆናንም ነው ሚኒስትሯ የገለጹት።
The Ministry of Health, the World Organization, and the Center for Disease Control.
የጤና ሚኒስቴር የዓለም የጤና ድርጅትና የዩናይትድ ስቴትስ የበሽታዎች ቁጥጥር ማዕከል ወደ ካሳሴ አጣዳፊ ምላሽ ሰጪ ቡድን ልከዋል። ቡድኑ በስፍራው ሆነው ከታማሚዎች ጋር ግንኙነት ያላቸውን ወይም የነበራቸውን ሰዎች በመፈለግ ህሙማንን በማከም ስራ ላይ ለተሰማሩ ባለሙያዎች ድጋፍ ይሰጣል። የጤና ጥበቃ ሚኒስቴር WHO እና CDC ከፊታችን አርብ ጀምሮ ከታማሚው ጋር ግንኙነት ለነበራቸው ሰዎችና እስካሁን ላልተከተቡ የጤና ሰራተኞች የመከላከያ ክትባት የመስጠቱን ስራ ይይዛሉ።
ዩጋንዳ ውስጥ የኢቦላ ቫይረስ በደማቸው ያለ 3 ሰዎች መገኘታቸውን አረጋግጠናል ያሉት ሚኒስትሯ ህዝቡ ወደ ሌሎች አካባቢዎች እንዳይዛመት ከጤና ጥበቃ ሚኒስቴር ጋር ተባብሮ እንዲከላከል ተማጽኖ አቅርበዋል። የዓለም የጤና ድርጅት በምስራቅ ኮንጎ የኢቦላ ቫይረስ ስርጭትን ለመቆጣጠር ከአጋሮቹ ጋር ሆኖ ሲጥር ቆይቷል። አልፎ አልፎም የጤና ሰራተኞችን በሚጠራጠሩ ወገኖች እንቅፋት ገጥሞታል። ድርጅቱ እንዳለው ካለፈው የአውሮፓውያን አመት ነሐሴ ወር ወዲህ ቫይረስ ምክንያት የሞቱ ሰዎች ቁጥር ወደ 1400 ተጠግቷል።
አመሰግናለሁ ቆንጂት። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሆንግ ኮንግ ተወላጆችን በውጭ እንዲከሰሱ አሳልፎ የመስጠት ሐሳብን በመቃወም ዛሬ በግዛቲቱ አስተዳደር ዋና መስሪያ ቤት አካባቢ የተካሄደው ሰፊ ሕዝባዊ ተቃውሞ ከፖሊሶች ጋር ተጋጭቷል። የመከላከያ ቆቢያ ጠለቁና ጋሻ የያዙ የፖሊስ አባላት መንገድ ላይ ተሰልፈው እንባ አስመጪ ጋዝና ጎማ ጥይቶችን ተኩሰዋል። ተቃዋሚዎቹን ለመግፋትም በርበሬ እንደረጩባቸው ተዘግቧል። አንዳንዶቹ ተቃዋሚዎች የተተከሉትን መሰናክሎች አፍርሰዋል። በፖሊስ አባላቱ ላይ ያገኙትን ሁሉ ወርውረዋል። የሀገሪቱ ምክር ቤት ዛሬ በእቅዱ ላይ እንዲከራከር ታቅዶ ነበር፣ ነገር ግን በተቃውሞ ምክንያት ለሌላ ጊዜ ተላልፏል። ፖሊስ በገለጸው መሰረት ቢያንስ 72 ተቃዋሚ ሰልፈኞች ቆስለዋል። እቅዱ በምክር ቤት ከጸደቀ ሆንግ ኮንግ ሰዎችን ለዋናይቱ የቻይና ግዛት ማካዎንና ታይዋንን ወደ መሳሰሉት ግዛቶች ለክስ አሳልፋ እንድትሰጥ ይፈቅዳል። ሆንግ ኮንግ የቀድሞ የእንግሊዝ ቅኝ ግዛት ስትሆን በአውሮፓ የዘመን አቆጣጠር በ1997 ዓ.ም በኢትዮጵያ በ1990 ማለት ነው ወደ ቻይና ብትመለስም ለ50 ዓመታት ያህል ልዩ የውስጥ አስተዳደር መብት አግኝታለች።
እንደ አውሮፓ አቆጣጠር መስከረም 11 ቀን 2001 ዓ.ም በኒውዮርኩ የዓለም ንግድ ማዕከል ላይ በደረሰውና 9/11 ተብሎ በሚታወቀው የአሸባሪዎች ጥቃት የመጀመሪያ እርዳታ ሰጪዎችን አስመልክቶ በዩናይትድ ስቴትስ የምክር ቤት የምስክርነት ቃል ባለመሰማቱ ተቃዋሚው የቴሌቪዥን ቀልድ አቅራቢ ኮሜዲያን ጆን ስቲዋርት ከፍተኛ ቁጣ የተቀላቀለበት ተቃውሞ አሰማ። ሪቻርድ ግሪን አጠር ያለ ዘገባ አለው፣ አዲስ አበባ ያቀርበዋል።
የመስከረም አንዱን የአውሮፓ አቆጣጠር የሽብርተኞች ጥቃት በተመለከተ ለረጅም ጊዜ የሚሟገተው የኩምክና ሰው ኮሜዲያን ጆን ስቲዋርት ለጥቃቱ የመጀመሪያ ደራሽ ለሆኑት ወገኖች በምክር ቤቱ ምንም አይነት የምስክርነት ቃል ባለመሰማቱ ሁኔታውን አሳፋሪና ጥቁር ነጥብ የታየበት ብሎታል። ዘ ዴይሊ ሾው በመባል የሚታወቀው የመዝናኛ ፕሮግራም አስተናጋጁ ወይም ኩምክና ሰው ስቲዋርት ምክር ቤቱ ለአስቸኳይ ጊዜ ደራሾቹ ተቀባይነትም ይቅርታም የሌለው ድፍረትና ንቀት አሳይቷል ይላል።
Your indifference cost these men and women their most valuable commodity.
በጉዳዩ ላይ ያሳያችሁት ግዴለሽነት የነኝህን እርዳታ ሰጪዎች ወርቃማ ጊዜ ከንቱ አድርጎታል። ሐቁን መሸሽ አንድ ነገር ነው፣ ሊታለፍ ይችላል። ዳሩ ግን ምክር ቤቱ የሰዎቹን የምስክርነት ቃል ሊያደምጥ በተገባ ነበር።
ለእሳት አደጋና ለሕንፃ ግንባታ ሠራተኞች፣ ለፖሊስ አባላት እንዲሁም ለሌሎች የአስቸኳይ ጊዜ ሠራተኞች ከ7 ቢሊዮን ዶላርስ በላይ ነበር የተመደበው። እነዚህ ባለሙያዎች በጢስና በአዋራ ወደ ታፈነው የዓለም ንግድ ማዕከል ፍርስራሽ በጥድፊያ በመሄድ የቆሰሉትን በሕይወት የተረፉትንም ሆነ ያለፉትን የታደጉ ነበሩ። በሞትና በሕይወት መካከል ሆነው የተጨነቁ መተንፈስ ያቃታቸውና ቀደም ባለ የጤና መታወክ የተያዙ ሁሉ ነበሩባቸው።
This fund is not a ticket to paradise. It is there to provide for our families when we can't. Nothing more.
ያ የ7 ቢሊዮን ዶላር እርዳታ ለመንግስት ተሰማያት መግቢያ ትኬት አልነበረም የተመደበው። በሚፈለግ ጊዜና እኛ በማንደርስላቸው ወቅት ለነሱ ቤተሰቦች መርጃ እንዲውል ነው። አንራሳችሁም ብላችኋቸው ነበርና እኔም እነዚያን ባለውለታዎች እንዳትረሷቸው እያስታወስኳችሁ ነው።
የተፈቀደው እርዳታ ለመጪዎቹ 70 አመታት ይቀጥል ዘንድ ኮንግረስ ህግ እንዲያወጣ ስቲዋርትና ሌሎችም በመጠየቅ ላይ መሆናቸው ታውቋል።
አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። The Voice of
America. ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትዝ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የዛሬ ሰኔ 5/2011 ዓመተ ምህረት ዝግጅታችን ነው።
ቪዥን ኢትዮጵያ 8ኛ ጉባኤውን ባህር ዳር ላይ ጀመረ።
ዘያቸውን ዕውቀታቸውንና ገንዘባቸውን መስዋዕት አድርጎ ወደ እናት ምድራቸው በመምጣት ለዘመናት ያካበቱትን ዕውቀትና ልምድ ለመሰል ወገኖቻቸው ለማካፈል መወሰናቸውና በመካከላችን መገኘታቸው ነው። ይህ እንደ ቀላል የሚታይ ጉዳይ አይደለም።
የባህልና ቱሪዝም ሚኒስትር ዴኤታ ወይዘሮ ቦሲና ሙክታር ናቸው። ዘገባ አለን።
የመጀመሪያ ልጇን ከተገላገለች ከግማሽ ሰዓት በኋላ የሁለተኛ ደረጃ መልቀቂያ ፈተናዋን እዚያው ሆስፒታል ክፍሏ ውስጥ የወሰደችው የመቱ ወጣት አልማዝ ደረሰንም ይዘናል።
ያመልጠኛል ብዬ ተስፋ ቆረጥኩኝ በኋላ መፈተን ትችያለሽ ናል። በጣም ደስታ የተሰማኝ በጣም ደስ አለኝ። ምክንያቱም ይህን ሁሉ አመት ለፍቼበት በቃ በአንድ ቀን ፈተና ላልፈትና እንግዲህ በጣም ትጨናነቅ ነበረ።
ብዙዎች ጀግና ሲሉ ጠርተዋታል። ሁኔታውን ያመቻቹላትንም አድንቀዋል። ጠብቁን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የሱዳን ወታደራዊ ሽግግር መማክርትና ተቃዋሚዎቹ ተቋርጦ የነበረውን ውይይት ለማስቀጠል በሚያስችሉ 5 ነጥቦች ላይ መግባባት ላይ መድረሳቸው ተገልጿል። ወገኖቹ ለመነጋገር የተስማሙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የጀመሩትን የማግባባት ሙከራ ተከትሎ መሆኑ ተነግሯል። የስምምነቱን ጉዳይ ይፋ ያደረጉት በሱዳን የኢትዮጵያ አምባሳደርና የሱዳን እርቅ ጉዳይ የኢትዮጵያው ጠቅላይ ሚኒስትር ልዩ መልእክተኛ አምባሳደር ማህሙድ ድሪር ናቸው። እስክንድር ፍሬው ዝርዝር አለው።
በጣም አመሰግናለሁ ስለ ጊዜዎት። አምባሳደር ማህሙድ ድሪር የጠቅላይ ሚኒስትር አብይ አህመድ የሱዳን ልዩ መልእክተኛ። የሱዳን ወታደራዊ የሽግግር ምክር ቤትና ተቃዋሚዎቹ ከዚህ በፊት ተቋርጦ የነበረውን ውይይት ለማስቀጠል በአምስት ነጥቦች ዙሪያ ከመግባባት ላይ መድረሳቸውን ለመገናኛ ብዙሃን ገልጸዋል። እርሶ ምንድን ናቸው እነዚህ ነጥቦች? እዚህ ላይ የተደረሰው ውስጥ የጠቅላይ ሚኒስትሩ ጉብኝት ተከትሎ ነው ወይ አምባሳደር?
እዚህ ላይ የተደረሰው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ የፖለቲካ ኃይሎችን ካነጋገሩና ለማቀራረብ ባደረጉት ጥረት ምክንያት ነው። ይህንኑ ተከትሎ በዛ ላይ በመገንባት ሁሉንም ወገኖች የማነጋገር ስራ ተሰርተዋል። በእኛም በኩል እና በሚስዮኑ የተደረሰበት አሁን ባለንበት ደረጃ ላይ ሁለቱም ወገኖች አንዱ ሌላውን የመውቀስና ስም የማጥፋት ዘመቻው እንዲቆም፣ በዋናነት ደግሞ የኢትዮጵያን አደራዳሪነት በበጎ አይን የማየት ሁኔታ አለ። ይህ በፖለቲካ ፓርቲዎቹ እንዲሁም ችግሩ የመከላከያ ምክር ቤት ብቻ ሳይሆን በህዝቡም ዘንድ በሰፊው እየተንጸባረቀ ያለ አስተሳሰብ ነው። ሌሎቹ መሰረታዊ ነጥቦች ከዚህ በፊት የተጀመረው ድርድር ከቆመበት ለማስቀጠል ነው። ይሄ በመርህ ደረጃ በዚህ ጉዳይ ላይ ተስማምተዋል። ይሄ ማለት ግን ጉዳዩ ተቋጭቷል አልቋል ማለት ሳይሆን ወደ ድርድሩ ለመግባት ፍላጎት የማሳየትና ይሄንን በጎ ፍላጎት ለዓለም አቀፉ ማህበረሰብ ለማሳወቅ ነው። በዚሁ መሰረት የተቃውሞ ኃይሎች የለውጥና የነጻነት እንቅስቃሴ የተባሉት በየአካባቢው ያደረጓቸውን የህዝባዊ አመጽ እና ከዛ ጋር ተከትሎ የመጣ የመንገድ የማዝጋት ሁኔታዎች አቁመዋል። ጊዜያዊ ምክር ቤትም እንደዚሁ እስር ላይ የነበሩ የፖለቲካ እስረኞችን ከእስር ለቀዋል። ይሄ በጎ ሆኖ የሚታየን ለድርድሩና ለውይይቶቹ አመቺ ሁኔታዎችን ይፈጥራል የሚል እምነት አለን።
ኧረ ተለቀዋል እስረኞቹ? ለቀዋል ሲሉ ተስማምተዋል ነው? ተለቀዋል። እዚህ ላይ አምባሳደር፣ ከመግባባት ላይ ተደርሷል ውይይቱን ለመጀመር ሲባል መቼ ይጀመራል ማለት ነው ውይይቱ?
ውይይቱ ትናንትና ቢጀምር ደስታውን አንችለውም ማለት ከዛሬ ትናንት ቢጀምር ደስታውን አንችለውም። ነገር ግን በቅርብ ጊዜ ይሄው አሁንም ዛሬም ሁለቱንም ወገኖች የማነጋገር ስራ እየተሰራ ነው፣ እየቀጠልንበት እንሄዳለን ማለት ነው።
እንግዲህ ሁለቱ ወገኖች ጠባጫሪ የሆኑ መልእክቶችንም ላለማስተላለፍ ተስማምተዋል። እርስዎም ለዓለም አቀፍ የመገናኛ ብዙሃን እንደገለጹት አሁንም ቅድምም ጠቆም እንዳደረጉት ይህንን የሚቆጣጠረው ማን ነው? በዚህ መንገድ ስምምነቱን የጣሰ ኃይል ቢኖር እንዴት ነው የሚሆን አሰራሩ ከዚህ በኋላ አምባሳደር?
አሁን እኛ እንደ አንድ አደራዳሪ አካል ወደ ጥርጣሬዎች የመግባት ሳይሆን ወደፊት ሊያራምዱን በሚችሉ ጉዳዮች ላይ ትኩረት የመስጠት ነው። ሁለቱም ወገኖች በጎ ፍቃድ የሚያሳዩበት ሁኔታ እየተከታተልን እንገኛለን። በሚቀጥሉ መድረኮች ይህንን የጣሰ ወገን ይህንን የተላለፈ ወገን አግባብነት እንደሌለው የምናይበት አሰራሮች አሉን።
ሰሞኑን ከጠቅላይ ሚኒስትር አብይ አህመድ ጋር ቃለ መጠይቅ ነበረኝ እና እሳቸው በሱዳን ውስጥ እንደዚህ አይነት ፖለቲካዊ ሁኔታዎች ከተፈጠሩ ጊዜ ጀምሮ በቅርበት ስንሰራ ነው የቆየ ነው ከሁሉም ወገኖች ጋር ብለዋል እና ይሄ ማለት አሁን በኢትዮጵያ የተያዘው ጥረት አምባሳደር የተናጠል ነው ወይስ አህጉራዊና አካባቢያዊ ውክልና አለው?
እንግዲህ ኢትዮጵያ የኢጋድ ሀገሮች ተቋም መሪ ናት። እንደ ኢትዮጵያም ከሱዳን ጋር የሚያስተሳስረን መሰረታዊ ጥቅሞች አሉ። እነዚህ ከሁለቱ ህዝቦች መካከል ያለውን የረዥም ዘመናት ታሪክ የወዳጅነትና ሌሎችም በርካታ የኢኮኖሚያዊ ጥቅሞችን ላለመርሳት፣ በተጨማሪ ደግሞ መጻኢ ዕድላችንም አንድ ላይ ያለ ነው። በቀጠናችን ውስጥ ጎረቤት አገር ችግር ሲገጥመው ኢትዮጵያ ሁልጊዜ በታሪኳም ደራሽ ናት። ከዚህ በፊት የደቡብ ሱዳንን ጉዳይ ስንከታተል እንደቆየን ሁሉም ሰው ያውቀዋል። በዛም መሰረት ነው የደቡብ ሱዳን የመረጋጋትና ወደ ሰላም መግባት የተጀመረው። ስለዚህ ይሄ ኢትዮጵያዊ ተግባር ሆኖ የአፍሪካንም ጥረት የሚደግፍና የሚያጠናክር ነው ብለን እናምናለን።
አምባሳደር መሐሙድ ድሪር፣ የጠቅላይ ሚኒስትር አብይ አህመድ የሱዳን ልዩ መልእክተኛ፣ በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምፅ ሬዲዮ አድማጮች፣
እኔም አመሰግናለሁ። ሰላም ሁኑልኝ።
አመሰግናለሁ። መልካም ምሽት። እሺ።
አምባሳደር መሐሙድ ድሪርና እስክንድርን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል።
ተቆሰቆሰው በወርሃ ሐምሌ 2009 ዓ.ም
በምዕራብ ጉጂና በደቡብ ክልል አማሮ ወረዳ አዋሳኝ አካባቢዎች ለሶስት ዓመታት የዘለቀው ግጭትና ጥቃት ትናንት በወረደ እርቀ ሰላም ማክተሙ ተገልጿል። የታጠቀ ኃይል ይፈጽማቸዋል የተባሉ ኢሰብአዊ ጥቃቶችን ለመከላከል የሚያስችል እርምጃ እየወሰደ መሆኑን የምዕራብ ጉጂ ዞን አስተዳደር አስታውቋል። ለሶስት ዓመታት ተዘግቶ የነበረ መንገድ ለሕዝብ አገልግሎት መከፈቱን የአማሮ ወረዳ አስተዳደር ገልጿል። የመከላከያ ሰራዊትና ሌሎችም ጸጥታ አስከባሪዎች ከአካባቢው እንደማይነሱ እንዲያውም ተጨማሪ ኃይል በማስገባት ቀጠናውን የማጽዳት ያሉት ሥራ በሁለቱም ክልል መንግሥታትና ሕዝቦች እንደሚከናወን የወረዳው አስተዳዳሪ አመልክተዋል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ ይዟል።
በኦሮሚያ ክልል ምዕራብ ጉጂ ዞንና በአማሮ ወረዳ ኮሬዝ መካከል አመታትን የዘለቀው የግጭትና የጥቃት መልክ ያለው የጸጥታ ችግር ተቆሰቆሰው በወርሃ ሐምሌ 2009 ዓ.ም በሁለቱም በኩል በዕለቱ በተገደሉ 13 አርሶና አርብቶ አደሮች ነበር። በእነዚህ 3 አመታት ከሁለቱም በኩል 600 የሚደርሱ ሲቪሎች የተገደሉ ሲሆን በሚሊዮን የሚገመት ሀብትና ንብረት መውደሙን ነው ከሁለቱም አስተዳደሮች የተገኘ መረጃ የሚያሳየው። ለችግሩ ትኩረት ሳይሰጥ መቆየቱ በተለያዩ ጊዜያት የተነገረ የቆየ ቢሆንም ትናንት በባህላዊ ስርዓት እርቅ ወርዶ ሰላማዊ እንቅስቃሴ መጀመሩም ተገልጿል። የጉጂና የኮሬ ህዝብ ለረጅም ዘመናት አብሮ የኖረ ህዝብ ነው የሚሉት የምዕራብ ጉጂ ዞን ዋና አስተዳዳሪ አቶ አበራ ቡኖም በነበረው የጸጥታ ችግር ሁለቱ ህዝብ ተቆራርተው መቆየታቸውን ተናግሯል። ተዘግቶ የነበረው መንገድም እርቅ እንደወረደ መከፈቱን ነው አቶ አበራ የገለጹት። ግጭቱን ለማስወገድ የጉጂ አባ ቃሎ፣ የአገር ሽማግሌዎች፣ አባገዳዎችና የኮሬ ካተ ወይም ንጉስ ትልቅ ሚና ተጫውተዋል ብሏል አቶ አበራም።
እንዴት እርግጠኛ መሆን ይቻላል አቶ አበራ?
እርግጠኛ መሆን የሚቻለው እንግዲህ ህዝቡ ተገናኝቶ ታርቋል፣ በባህላዊ መንገድም ታርቋል። በመንግስት በኩልም ከአሁን በኋላ የሚካሄደው አንዳችም ነገር የህግ በላይነት ይረጋገጣል። ከአሁን በኋላ ኮሬን የሚገል ጉጂ፣ የኮሬን ንብረት የሚዘርፍ ጉጂ፣ ኮሬን የሚያጠቃ ጉጂ መንገዱን ለመዝጋት መንገዱ በዚህ አይሄዱም የሚል ሀሳብ ይዞ ይሄንን ስራ የሚሰራ ጉጂ ቃሉ እየተረገመ ነው። ጉጂን የሚገል ኮሬ፣ ጉጂን ንብረት የሚዘርፍ ኮሬ፣ የጉጂን ከብት በጥይት የሚመታ ኮሬ ግለሰብ ካለ በኮሬ ንጉሱ እየተረገመ ነው ብሎ የጋራ ነው አልሰጠው። ሰውን የሚገል የሚያፈስ ነገር የምችል አጠቃላይ ሰይጣናዊ ስራ የሚሰራ በእግዚአብሔር ዘንድ እየተረገመ ነው ብሎ የጋራ ነው አደረገው ትላንትና። ስለዚህ በዚህ አይነት ሁኔታ መንገድ ተከፍቷል። መንገድ ብቻ ሳይሆን ጭንቅላቱም ሃይምሮት ተከፍቷል። በቃ
በጥቃቱ ዋና ተዋናይ የተባለው የታጠቀ ኃይል የሚያካሂደውን የሰብአዊ ጥቃቶችን ለመከላከል የሚያስችል እርምጃ በቀጠናው የተወሰደ መሆኑንም አቶ አበራ አስታውቀዋል። በአንድ ሳምንት ውስጥም የታጠቁ ኃይሎች ያሏቸውን ከ120 በላይ ታጣቂዎችን ከህዝብ ጋር በጀመሩት ሁጥራ በተሰኘ የማጥራት ዘመቻ መያዝ ተችሏልም ያሉትም
አጠቃላይ ህዝቡ ከአባ ገዳም ጋር ሆኖ ወስኖ ነው ወደ ሁጥራ ገባ። ሁጥራ የተጀመረው ዘመቻ ሁጥራ ማደን ማለት ነው። ከተደበቁ እየፈለገ ማውጣት መያዝ ካልሆነ መግደል። ባለፈው አንደኛ ዙር ሁጡራ ላይ ነው 115,000 ህዝብ ነው ተሳተፈው። በ165 ቀበሌ ላይ ነው ተደረገ። በዚህ የተነሳ ብዙ በርካታ ይሄ ሽፍታ እጁን ሰጥቷል። አሁን አፕዴት ስናደርግ ከ120 በላይ ይሆናሉ። ወደ 400 መሆኑ እነሱ ጋር ተሰባስበው ጫካ የገቡት ናቸው። እንትን አሉት እነዚህ በሙሉ እጅ እየሰጡ ናቸው። ያለማወቅ ነው እዛ ያገቡትና እንግዲህ በጦርነት እኛ አናምንም፣ በመግደልም አናምንም። በመግደል አሸናፊነት የለም። ወደ ሰላም መንገድ እንዲገባ ነው የምናደርገው። በዛን ጊዜ ነው አሸናፊነት እንጂ በክላስ በጥይት ገድዬ ስልጣን ይዛለውን መልስ ኢትዮጵያ ውስጥ አጀንዳው ተዘግቷል።
የአማሮ ወረዳ አስተዳዳሪ አቶ ተፈራ ቦንዱራ በበኩላቸው በሁለቱ ህዝብ መካከል ሁነኛ እርቅ ወርዷል ነው ያሉትም። ለሶስት ዓመታት ተዘግቶ የነበረው አማሮን ከተለያዩ ከተሞች ጋር ሲያገናኝ የነበረው መንገድ እርቅ ስለወረደ ተከፍቷልም ብሏል። እርቁን ተከትሎ በአካባቢው የሚገኘው የመከላከያ ሰራዊትና ጸጥታ ኃይል ከቦታው ይነሳል ለተባለውም ጥያቄ የመከላከያ ሰራዊት ከአካባቢው አይነሳም፣ ይልቁንስ ተጨማሪ ኃይል በማስገባት ቀጠናውን እኩይ ተግባር ከሚፈጽሙ ኃይሎች የማጥራት ስራ በሁለቱም ክልል መንግስታትና በህዝቦች ይከናወናልም ብሏል። የህዝብ ለህዝብ ግንኙነት ከወዲህ ተጀምሯል ያሉት አቶ ተፈራም ህዝቡ ሰላም ፍላጊ ሆኖ ሳለ የህዝቡን ሰላም የሚያውኩት ጥቂቶች መሆናቸውን ተናግሯል። እነዚህን ደግሞ ሁለቱ ህዝብና መንግስታት አብሮ ይታገላቸዋልም ያሉትም
ይህንን እንደገና የሚያደፈርሱን ሰዎች አይጠፉም የሚል ነገር ይኖረናል። ግን ይህንን ሁለቱም ወረዳዎች፣ ሁለቱም ክልሎች በጋራ በመሆን አካባቢ ላይ ከህዝብ ጋር ሆኖ የህዝብ ሰላም ማረጋገጥ ነው። አሁን ይህንን ሰላም ጠብቆ ለማቆየት ለማስከተል ህዝቡ ወሳኝ ነው የሚሆነው። የህዝቡ ነው ትልቁ ድርሻ። አመራር ግን እንደ አመራር ክብቱ የተፈናቀለ አለ፣ ንብረቱ የወደመ አለ። ሌሎች ንጊዎችም ገብቶ ድጋፍ እንዳያደርጉም ጭምር መንገድ በመዘጋቱ ተደርጎ ስለነበረ አሁን ባለው እነዚህ ነገሮች ሁኔታ ብንፈጥር ረጅ ድርጅቶችን ገብቶ የመረዱበት ስርዓት ነው ያለው።
ከዚህ በመለስ የተቀሩ ስራዎች የተፈናቀሉ ዜጎችን ወደ ቀያቸው መልሶ በዘላቂነት ማቋቋምና የጥቃቱ ሰለባ ሆነው ቤተሰቦቻቸውን ያጡና ንብረታቸው የወደመባቸውን ዜጎች መካስ ነው ብለዋል።
ይህ ታዲያ ለአንድ ወገን ብቻ የሚተው ተግባር አይደለም ያሉት አበራ ቡኖ በበኩላቸው የአማሮ ወረዳ አርሶ አደሮች ማሳ ድረስ በመግባት በጋራ የምንሰራው ስራ ነው ብለዋል። የአርሶ አደሮቹ ማሳ አንድም ቀን ጾም ማድረግ የለበትም ነው ያሉትም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብድዮስን ለዘገባው እናመሰግናለን። ኮሌራ ከተከሰተባቸው አካባቢዎች አንዱ በሆነው የምዕራብ ሐረርጌ ዞን እስከ ትላንት ማክሰኞ 244 ለኮሌራ የተጋለጡ ህሙማንን መለየታቸውን የዞኑ ጤና ጥበቃ ጽህፈት ቤት ኃላፊ አቶ አህመድዲን መሐመድ በተለይ ለቪኦኤ በሰጡት ቃል ገልጸዋል። ሆኖም በየቀኑ የሚቀበሏቸው አዳዲስ ህሙማን ቁጥር እየቀነሰ መሆኑን ኃላፊው ተናግረዋል። ባለሥልጣናት ወረርሽኙን ለመቆጣጠርና ህሙማኑንም ለመርዳት እየሰሩ መሆናቸውን አመልክተዋል። አዲስ ቸኮል ዝርዝር አለው።
በኦሮሚያ ክልል የምዕራብ ሐረርጌ ዞን ከግንቦት 11 ጀምሮ ኮሌራ መሰል በሽተኞች ላይ በተደጋጋሚ በክልልና በሀገር አቀፍ ቤተ ሙከራዎች ባካሄዱት ምርመራ የኮሌራ በሽተኞች መገኘታቸውን የዞኑ ጤና ጥበቃ ኃላፊ አቶ አህመድ መሐመድ ለቪኦኤ ተናግረዋል።
አጠቃላይ እስከ ትላንትናውን ቀን ድረስ ኦልሞስት 244 ኬስ ተመዝግቧል። በ23/09/2011 8 ሳምፕል ወስደን ልከን ነበር ስቱል ማለት ነው ሰገራ። ከዚህ ውስጥ 5 ኮንፊርም ሆኖ ተመለሶልናል። ቫይብሮ ኮሌራ ተብሎ ማለት ነው ኦገዋ
ምናምን
ኮሌራ ዲክለር አድርገን እንደ ክልላችንም እንደ ዞናችንም በሽታው ኮሌራ መሆኑን የተረጋገጠ በ23/09/2011 ያው ከዛ በፊትም እኛ በፕሮቶኮሉ መሰረት ነው እንጠቀመ የነበር ነው። አጠቃላይ ኬዙ እንደዛ ነው። የወረዳም ዝርዝሩም አለ። ጭሮ ወረዳም ወደ 61 ኬዝ አለ። ኔሶ 23፣ መጋላ ገብደሻታው 38 አለ። ወደ ሁለት አለ።
እነኚህ ህሙማን በአሁኑ ሰዓት ከሌላው የህብረተሰብ ክፍል ተለይተው ህክምናና እንክብካቤ እየተደረገላቸው መሆኑን አቶ አህመድን አክለው ገልጸዋል።
ኮሌራ የህክምና ማዕከል ውስጥ ያለው ጭሮ 9 አለ። እሱ 12 ወዳ ብልቱምና አበደሳ ከተማ ውስጥ 17 አለ። ሌሎቹ ድኖ ወጥቷል ማለት ነው።
በዞኑ ለኮሌራ ህሙማን የህክምና አገልግሎት ከመስጠት ባሻገር የመከላከል ስራዎችም ተጠናክረው መቀጠላቸውን አቶ አህመድ ይገልጻሉ።
ይህ በሽታ ኮሌራ ሳይባል በፊትም እንደ ዞናችን ከዞን አመራር ጀምሮ ከወረዳ አመራርም ጨምሮ ባለሙያም ህብረተሰቡ በዚህ በሽታ እንዳያጋል የኮሚኒቲ ኢንተርቬንሽን ስራ በብዛት ኮሚኒቲ ኢንተርቬንሽን ማለት ህብረተሰቡ ግንዛቤ እንዲያገኝ መተላለፊያ መንገድ ምን እንደሆነ እንዴት መከላከል እንደሚችል በደንብ ህብረተሰብ ላይ ስራ ነበረ። ያው የመጣውን በሽተኛ ማከም ብቻ ሳይሆን እንደ ጤናም እየሰራን ያለ ነው። ጤና ባለሙያ ህብረተሰብ ውስጥ ወርዶ ከአመራር ጋር በመሆን ህብረተሰቡን በማንቀሳቀስ አንድ የውሃ ችግር አለ እንደ ዞናችን በመጠጥ ውሃ ችግር ጋር ታይዞ ያለውን ችግር ለማቅረብ ኬሚካል እንዲጠቀሙ ማለት ነው። ውሃ ጋር ብሻን ጋር አኳታ ለየሃውስሆልድ በፓርትነር ድጋፍ ያገኘነውን ኬሚካሎች ለህብረተሰቡ
የውሃ ማከሚያ ኬሚካሎች ማለት
ነው። የውሃ ማከሚያ ኬሚካል ማለት ነው።
እሺ።
እናከፋፈል ነበር። እሱን እንዲጠቀሙ፣ ሽንት ቤት ቤትን በቆፍሮ እንዲጠቀሙ፣ ምግብ ከመብላት በፊትና ሽንት ቤት ደርሶ ከተመለሰ በኋላ ሰው እጁን በሳሙና ከአቶ ራሱን መጠበቅ እንዳለበት ብዙ ህብረተሰብ ላይ ሲሰራ ነበረ። ከተማ ውስጥ በመኪና በመዘዋወር የገበያ ቀን ህብረተሰቡ
በተሰበሰባቸውባቸው ቦታዎችና ዋና ዋና ስፍራዎች
የበሽታውን ሁኔታ በሽታው ምን ወረዳ ውስጥ እንዳለ ምን ቀበሌ ውስጥ እንዳለ ይህ በሽታ ሰውን እንደሚገል ሰው ደግሞ ከዚህ በሽታ ራሱን መጠበቅ እንዳለበት በደንብ የጤና ትምህርት ሲሰጥ ነበር። በዛ ሁኔታ ያው በአሁኑ ሰዓት አብዛኛው ያው ለምሳሌ ትላንት ዘስድል ወደ ውጡ መጀመሪያ የተከሰተበትን ብነት ወደ አንድ ተመልሷል ማለት ይቻላል። በየቀኑ በፊት ወደ 9-10 ከዛ ስገባ የነበረው አሁን ብዙ ስራ በኮሚኒቲ ላይም ህብረተሰቡ በአመራርና በጤና ባለሙያ በተሰራው ስራ በሽታው ከጊዜ ወደ ጊዜ እየቀነሰ መምጣቱን ነው የሚያሳየው ማለት ነው።
የምዕራብ ሐረርጌ ዞን የኦሮሚያ ክልል ከሶማሌ ክልል ጋር ግጭት ውስጥ ገብተው በነበሩበት ጊዜ የተፈናቀሉ በርካታ ሰዎች በመጠለያ ከሚኖርባቸው ዞኖች አንዱ ነው። እነኚህ ተፈናቃዮች ከኮሌራ ከመጠበቅ አንጻርስ ምን እየተሰራ ነው ስንል አቶ አህመድን ጠይቀናቸው ነበር።
ያው ትኩረታችን ዋና እነዛ የተፈናቃዮችን ወደ ቦታ የመመለስ ስራ ነው በብዛት እንደ ዞናችን አሁን እየሰራ ያለው ስራ።
እሺ።
ከዛ ጋር ታይዞ ያለው የመጠጥ ውሃ ችግር ባለበት ቦታ በቦቴ ያመላለስ ሽንት ቤት ያው መጀመሪያውኑ ነው ለነሱ በብዙ ፓርትነር ድጋፍ ስታንዳርዱን የተጠበቀለት ሽንት ቤት እየተጠቀሙ ነው ያለ ተፈርቶለት ማለት ነው። ውሃ ነበረ ችግሩ ያንን ይህ በሽታ ደግሞ እነሱ ጋር እንዳይገባ ብዙ ጥረት እያደረግን ነው። እነሱ ጋር እስካሁን በሽታም አልተገኘም።
የኢትዮጵያ ማህበረሰብ ጤና ኢንስቲትዩት በኢትዮጵያ አራት ክልሎች ማለትም በኦሮሚያ፣ አማራ፣ ትግራይና አዲስ አበባ 525 ሰዎች በኮሌራ መጠቃታቸውንና ከነኝም መካከል 14ቱ ከአማራ፣ 2ቱ ደግሞ ከኦሮሚያ ለሞት መዳረጋቸውን አስታውቋል። ኢንስቲትዩቱ በኦሮሚያ ውስጥ ባሉ አራት ዞኖች 236 የኮሌራ ህሙማን አሉ ቢልም የምዕራብ ሐረርጌ ዞን ብቻውን 244 የኮሌራ ህሙማን መመዝገቡን ያስታወቀው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ጄምስ ጉዌማወር በኡጋንዳው የማአጂ
አዲስ ቸኮልንና የምዕራብ ሐረርጌ ዞን የጤና ጥበቃ ጽህፈት ቤት ኃላፊን አቶ አህመዲን መሐመድን እናመሰግናለን። ክቡራትና ክቡራን አድማጮች በኮሌራ ላይ የያዝነውን የቅርብ ክትትል እንቀጥላለን። በየዕለቱ ከየ አካባቢው ዘገባዎችን ማድረሳችንን እንቀጥላለን። እናንተም ተነጋገሩ፣ የምታውቁትን አሳውቁን። የምታዩትን አጠራጣሪ ሁኔታ ፈጥናችሁ ለሚመለከታቸው የመንግሥትና የጤና አካላት አሳውቁ፣ ተነጋገሩ፣ ራሳችሁን ከኮሌራ ጠብቁ። ወደ ተከታዩ የመጽሔት ዘገባ እናልፋለን። ዩጋንዳ በአፍሪካ በግዙፍነቱ ቀዳሚ እንደሆነ በሚነገርለት ሁኔታ ቁጥሩ ከ1,250,000 በላይ የሆነ ስደተኛና ጥገኛነት ፈላጊ መጠለያ ሰጥታ እንደምታስተናግድ ተነግሯል። ከተባለውም አሃዝ ሁለት ሦስተኛው እጅ የሚሆነው ከደቡብ ሱዳን ብጥብጥ ሸሽቶ የገባ ነው። በተፋላሚ አንጃዎች መካከል ባለፈው ዓመት የተደረሰ ስምምነት ደቡብ ሱዳናውያኑ ተፈናቃዮች ፈጥነው ወደ ቀያቸው የሚመለሱበት ዕድል ይፈጠር ይሆናል የሚል ተስፋ ቢያሳድርም ቋፍ ላይ ያለው የደቡብ ሱዳን የጸጥታ ሁኔታ ብዙዎቹ በእርዳታ እጥረት የሚሰቃዩባቸውን የስደተኞች መጠለያዎች አሁንም ድረስ ብቸኛ መጠጊያቸው አድርገው እንዲቆዩ ምክንያት ሆኗል። ሪፖርተራችን ሃሊማ አቱማኒ ከአጁማኒ ዩጋንዳ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
ጄምስ ጉዌማወር በኡጋንዳው የማአጂ የስደተኞች መጠለያ ካምፕ ከሚገኙ ሌሎች ደቡብ ሱዳናውያን አረጋውያን ጋር በመሆን የሰንጠረዥ ጨዋታ ይጫወታሉ። በጊዜው ሲካሄድ በነበረው የተፋላሚ ወገኖች ውጊያ ወቅት ያረቧቸው የነበሩት የቤት እንስሳ ከተዘረፉና ገሚሱም የገቡበት ደብዛ ከጠፋ በኋላ ነው የዛሬ 6 ዓመት ግድም ጓዜን ጨርቄን ሳይሉ ቀያቸውን ጥለው የመጡት። አብረዋቸው የተሰደዱት የቤተሰባቸው አባላት በዚያች አገር ወደሚገኙ ሌሎች የስደተኛ መጠለያ ካምፖች በመላካቸውም መቼ ይሆን ሁላችንም አንድ ላይ ከምንኖርበት ቀያችን የምንመለሰው ሲሉ በቁዘማ መጠየቃቸው ግን አልቀረም።
ወደ አገሬ ለመመለስ እግሬን ከማንሳቴ በፊት ወገኔ ከጦርነትና ዘውግ ለያይቶ ከሚካሄድ ግጭትና ፍልሚያ ተርፎ ከቀየው ተመልሶ በሰላም መልሶ ሲቋቋም ማየት ይሻለሁ። አሁን ባለው ሁኔታ ግን መመለስ አይታየኝም። ሁኔታው አሁንም ጥሩ አይደለም።
የ63 ዓመቷ ማደሌና ሞሪያ ግን አንድ ቀን በሆነ መንገድ ወደ አገሬ እመለሳለሁ የሚለውን ተስፋቸውን አልቆረጡም።
ባለቤቴ ሞቶ የተቀበረው ደቡብ ሱዳን ውስጥ ነው። የተቀሩት ልጆቼም ከዚያው ነው የተቀበሩት። እኔም ሳልፍ ከነሱ ጎን መቀበር ነው የምፈልገው።
ከ800,000 በላይ ደቡብ ሱዳናዊ ስደተኛ በዚያች አገር በሚገኙ የተለያዩ የስደተኛ ካምፖች ውስጥ ተጠልሎ ይገኛል። ይሄ መዓዝ እንደ አውሮፓውያን የዘመን አቆጣጠር በ2016 ዓ.ም ከነበረው ደቡብ ሱዳናዊ ስደተኛ ቁጥር ጋር ሲነጻጸር በአራት እጥፍ የሚልቅ ነው። የኡጋንዳ ስደተኞች ጉዳይ ሚኒስትር ይህን አስመልክቶ በሰጡት አስተያየት አሁን ባለው ሁኔታ ቁጥሩ የበዛውን ስደተኛ የመርዳት አቅማችንን አሳንሶታል ይላሉ።
መቼም ቢሆን ከአንድ ሚሊዮን በላይ ሕዝብ እናስጠልል ይሆናል ብለን አስበን አናውቅም። በ200 እና በ300 ሺህ መካከል ይሆናል የሚል ነበር ግምታችን። ከኮንጎ ዲሞክራሲያዊት ሪፐብሊክ፣ ከሩዋንዳና ከቡሩንዲ የተፈናቀሉ ዜጎች በብዛት በነበሩበት እጅግ ከፍተኛ ነው በሚባልበት ጊዜ እንኳን እንዲህ ያለ ቁጥር አይተን አናውቅም። ታዲያ ደቡብ ሱዳን ከከፋው ብጥብጥ ውስጥ ገብታ ስትበታተን የነበረንን አቅም በሙሉ ያሟጠጠ አሃዙ ከአንድ ሚሊዮን በላይ ስደተኛ ለማስተናገድ ተገደድን።
ኡጋንዳና የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት ባለፈው የግንቦት ወር ለመጪው የአውሮፓውያኑ 2020 ለስደተኞችና ለተፈናቃዮች መርጃ የሚውል የ927 ሚሊዮን ዶላር እርዳታ ለዓለም ማህበረሰብ ጥሪ አቀርበዋል። ለአሁኑ ግን በኡጋንዳ የተጠለሉት ደቡብ ሱዳናውያን ስደተኞች ተሳክቶላቸው ወደ ቀያቸው እስኪመለሱ ድረስ እንደ ተገኘ ኑሯቸውን መግፋቱ ብቸኛው አማራጫቸው እንደሆነ ይቀጥላል።
ዩጋንዳ ያለችውን ሐሊማ ቱማኒንና ባልደረባዬን አሉላ ከበደን አመሰግናለሁ። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ36 ደቂቃ ሆኗል። አዲስ አበባ ላይ ዝግጅታችን እስከ 4 ሰዓት ይቀጥላል። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በማኅበራዊ መገናኛ አት ቪኦኤ አምሃሪክ ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብራን ኃይሉ፣ ቴክኒሻኑ ቫስኮ ቮላሪች፣ የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ነች። የምሽቱ ዝግጅት ዋና አዘጋጅ ትዝታ በላቸው፣ እያስተናገድናችሁ ያለነው ሰሎሞን አባተና
አዳነች ፍስሐዬ ነን።
አሁን ወደ ተከታዩ ቅንብር እንለፍ።
የአርቲስት ሻምበል እቴነሽ ግርማ የቀብር ስነ ስርዓት ዛሬ ተፈጸመ። በሕክምና ስትረዳ ቆይታ ሰኔ 4 ቀን 2011 ዓ.ም ነው ከዚህ ዓለም በሞት የተለየችው። የአርቲስት ሻምበል እቴነሽ የቀብር ስነ ስርዓት ዛሬ በለቡ ገብርኤል ቤተክርስቲያን ቤተሰቧ፣ ዘመድና የሙያ አጋሮቿ በተገኙበት ተፈጽሟል። በአፋን ኦሮሞ፣ በአማርኛ፣ በጉራግኛና ሶማሊኛ ዘፈኖቿ የምትታወቀው አርቲስት እቴነሽ የሶስት ልጆች እናት ነበረች። በደቡብ ምዕራብ ሸዋ ዞን ቀርሳ ማሊማ ወረዳ በ1959 ዓ.ም ከአባቷ ከአቶ ግርማ ቦጋለና ከእናቷ ከወይዘሮ ሙሉ ረባ ነው የተወለደችው። የእቴነሽ የሙያ አጋርና ባለቤቷ አርቲስት ደመረ ለገሰ ዛሬ ማምሻውን ጽዮን ግርማ አነጋግራቸዋለች።
እቴነሽ ግርማ ያው በስራዋ ጠንካራ ነች። በምትደርስበት ቦታ ሁሉ የአሳራሽነትና የጥሩ ምግባር ምሳሌ ነች። ባለቤቴ ስለሆነች ብቻ አይደለም፣ ቴኑ አገር ጠባቂ ወታደርም ነች። ጥሩ እንደ ድሮ አይነት እናቶች ኢትዮጵያውያኖች እናት አይነት ነች እና ብዙ ባህሪ ያላት እና ጠንካራ ልጆች አሳድጋ ያለፈች ሴት ናት ብዬ ነው ማምነው። እኔ ባለቤቴን ብቻ አይደለም ያጣሁት፣ እንደ እናትም ሆና ለእኔ ስራ ስኬት እዚህ ደረጃ መድረስ ምክንያት የሆነችኝ እሷ ከኋላ ጥንካሬዋና ለእኔ ያላት እና ለአርቱ የት እንደሚያውል የት እንደሚያሳድር ስለምታቅም ጭምር ለእኔ ትንሽ ቦታ የሚያደረሰች ብዬ ነው ማምነው። በአጭሩ ጥሩ እናትና ጥሩ ሚስት ነበረች ማለት ይችላለሁ። እንደዚህ ነው የሚገልጻት።
ለባለቤቷ ደመረ ለገሰ፣ ለወላጆቿ፣ ለዘመድ እንዲሁም ለአፍቃሪዎቿ ሁሉ መጽናናትን እንመኛለን። ያ አባቦ የአርቲስት ሻምበል እቴነሽ ግርማ ታዋቂ ዘፈኖች ከሆኑት አንዱ ነው።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ዲሞክራሲ በተግባር ተከታይ ቅንብር ነው። ራዕይ ለኢትዮጵያ በኢትዮጵያ
። ኑሯቸውን በውጭ ሀገሮች ያደረጉ ኢትዮጵያውያን ምሁራን ለኢትዮጵያ እድገት ይጠቅማል የሚሏቸውን የጥናትና ምርምር ውጤቶች የሚያቀርቡበት ዓመታዊ ጉባኤውን ዛሬ ባህር ዳር ላይ ማካሄድ ጀምረዋል። ጉባኤውን በንግግር የከፈቱት የባህልና ቱሪዝም ሚኒስትር ዴኤታ ወይዘሮ ቦሲና ሙክታር ኑሯቸውን ከኢትዮጵያ ውጪ ያደረጉት ኢትዮጵያውያንና ትውልደ ኢትዮጵያ ምሁራን የሚያቀርቧቸው ጥናትና ምርምር ለሀገሪቱ ፖሊሲ አውጪዎችና ተግባሪዎች አቅጣጫ ጠቋሚ መሳሪያ መሆናቸውን ገልጸዋል። ለሶስት ቀናት የሚቆየውን ጉባኤ ያዘጋጁት ራዕይ ለኢትዮጵያ የባህልና ቱሪዝም ሚኒስቴር፣ የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴርና የባህር ዳር ዩኒቨርሲቲ በመተባበር እንደሆነ ተገልጿል። አስቴር ምስጋናው እየተከታተለችው ነው ጉባኤውን።
ራዕይ ለኢትዮጵያ የተሰኘ ድርጅት ኑሯቸውን በአሜሪካና በሌሎች የዓለም ሀገራት ባደረጉ ኢትዮጵያዊ ምሁራን የተመሰረተ ድርጅት ነው። ዋና ዓላማው ደግሞ ለኢትዮጵያ እድገት የሚበጅ ጥናትና ምርምር ማካሄድ ነው ይላሉ የራዕይ ለኢትዮጵያ ፕሬዚደንት ፕሮፌሰር ጌታቸው በጋሻው።
የኢትዮጵያ ምሁራኖች ስብስብ ነው። የተከበረና የተጠበቀ መድረክ ተዘጋጅቶላቸው መልካም ሐሳባቸውን ለሀገራቸው ለማቅረብ እንዲችሉ ቪዥን ኢትዮጵያ ታጥቆ ተነስቶ ዓላማውም ተልእኮም ራዕዩም ይኸው ብቻ ነው። ቪዥን ኢትዮጵያ የማንም ሰው ሐሳብ የማይናቅበት በማንኛውም ርዕስ በማንኛውም ጉዳይ ላይ ሐሳቦችን፣ ጽሑፎችን ለማቅረብ ምንም አይፈራም። ዋናው ነገር ትንሽ ጥንቃቄ የሚያደርገው የአገሪቱ ደህንነት እንዳይጎዳ በተለይ ከውጭ ኃይሎች ጋር በተያያዘ መንገድ እንዳይሆን ከመከላከል ባለፈ ይህን ሐሳብ እንወዳለን አንወድም በሚል ምንም የሚያግደው ነገር የለም። ስለዚህ ቪዥን ኢትዮጵያ እንደገና ለኢትዮጵያ ምሁራን፣ ለኢትዮጵያ ባለሙያዎች፣ ለኢትዮጵያ ተመራማሪዎች በአገራችሁ ጉዳይ ላይ እየሰራችሁ በሰፊው በማቅረብ አገራችሁን እርዱ፣ ለመንግስት ሊጠቅሙ የሚችሉ የፖሊሲ ተዋጽኦ የሚኖራቸውን ነገሮች አቅርቡ በማለት ጥሪ እንደገና እናደርጋለን።
ይህ ድርጅት ለበርካታ ዓመታት የኢትዮጵያን አጀንዳ ከኢትዮጵያ ምድር ውጭ ነበር ሲመክር የቆየው። ከባለፈው ዓመት ወዲህ ግን በሀገሪቱ ጥሩ አጋጣሚዎች በመፈጠራቸው የኢትዮጵያን ጉዳይ በኢትዮጵያ ምድር መምከር ችለናል ከሀገር ቤት ወንድሞቻችን ጋር ይላሉ በራዕይ ለኢትዮጵያ የቦርድ አባልና የአሜሪካ የተፈጥሮ ሳይንስ ሙዚየም አስተባባሪ የሆኑት ዶክተር ዮሐንስ ዘለቀ። ዛሬም በሀገር ውስጥ ለሁለተኛ ጊዜ 8ኛ ዓመታዊ የጥናትና ምርምር ጉባኤያችንን በባህር ዳር ከተማ ማካሄድ ችለናል ይላሉ ዶክተር ዮሐንስ።
እኛ ኢትዮጵያውያኖች በዓለም ላይ በተለያዩ ኢንስቲትዩሽኖች ቀርበን የሌሎችን ሀገሮች ሙዚየሞች፣ ኢኮኖሚክስ ዩኒቨርሲቲዎች ተማሪዎች ስናስተምር አገራችን ላይ ግን ልናቀርበው የምንችለውን እውቀት፣ ገንዘብ፣ ሌሎችንም ነገሮች ልናቀርብ አልቻለን። ይህንን የምናቆምበትን መንገድ የሚረዳው ውይይት ይሆናል ማለት ነው። 40 የሚሆኑ ምሁራኖች የምርምር ጽሁፎች እንዲያቀርቡና በሀገራችን ታሪክ፣ በሀገራችን ባህል፣ በሀገራችን ኢኮኖሚክስ እንደዚሁም በኮንፍሊክት ሪዞሉሽን እና በሌሎችም የሕክምና የመድኃኒት የባህል መድኃኒቶች የውይይት መድረኩ ነው ይሰነብታል።
ጉባኤውን በንግግር የከፈቱት የባህልና ቱሪዝም ሚኒስቴር ሚኒስትር ዴኤታ ወይዘሮ ቦሲና ሙክታር እንደተናገሩት ኑሯቸውን ከኢትዮጵያ ውጭ ያደረጉ ምሁራን የሚያቀርቧቸው ጥናትና ምርምሮች ለሀገራችን ፖሊሲ አውጪዎችና ተግባሪዎች አቅጣጫ ጠቋሚ መሳሪያዎች ናቸው ብለዋል።
ጉባኤው ከሁሉም በላይ ከፍ ያለ ዋጋ የሚሰጠው መሆኑ ጽኑ እምነት አለኝ። ምክንያቱም በውጭ ሀገር የሚኖሩ ኢትዮጵያውያን ወንድሞቻችንና እህቶቻችን የሀገራችን ጉዳይ ያገባናል ብሎ በማሰብ ጊዜያቸውን፣ እውቀታቸውንና ገንዘባቸውን መስዋዕት አድርጎ ወደ እናት ምድራቸው በመምጣት ለዘመናት ያካበቱትን እውቀትና ልምድ ለመሰል ወገኖቻቸው ለማካፈል መወሰናቸውና በመካከላችን መገኘታቸው ነው። ይህ እንደ ቀላል የሚታይ ጉዳይ አይደለም። እነዚህ ወገኖቻችን ከልጅነታቸው ጀምሮ ልቦናቸው ሰሌዳ ላይ የተጻፈውን የሀገር ፍቅር ስሜት ይዞ ያላቸውን ያካፍሉን ወስነው የመጡ ስለሆነ በመካከላችን ለሚገኙ ለእነዚህ የተከበሩ ምሁራን በሕይወት ዘመናችን ለሀገራችንና ለወገናችን አንዳችም የምትጠቅም ነገር ሰርተንና የማይጠፋ አሻራ አስቀምጠን ለማለፍ ከመቼውም ጊዜ በላይ ዛሬ ቃል ልንገባ ይገባናል። የዚህ የጥናትና ምርምር ጉባኤ ዋነኛው ዓላማ ይኸው ይመስለኛል። በመሆኑ በዚህ ምክክራችን የተዛነፈ አስተሳሰብ የሚታረቅበት፣ አዳዲስ ሀሳቦች የሚፈልቁበትና ለፖሊሲ አውጪዎችም ሆነ ተግባሪዎች ግብዓት እንዲሆኑ ምቹ ሁኔታ የሚፈጠርበት፣ ወጣቱ ትውልድ መሰል ስራዎች ላይ ጊዜውን፣ ጉልበቱን፣ ገንዘቡንና እውቀቱን እንዲጠቀም አይን ገላጭ ሀሳቦችና አቅጣጫ ጠቋሚ ምክሮች የሚፈልቁበት፣ በአገር ውስጥና በውጭ የሚኖሩ ምሁራን እውቀትና ልምዳቸው እርስ በርስ የሚለዋወጡበትና ዘላቂ የሆነ ትስስር የሚፈጥሩበት እውነቱን ተከትሎ ህዝባችን ጠቃሚ የሆኑ ወቅታዊ መረጃዎች እንዲያገኝ እድል የሚፈጠርበት መድረክ ይሆናል የሚል የጸና እምነት አለኝ።
ራዕይ ለኢትዮጵያ አመታዊ ጉባኤውን ዛሬ በባህር ዳር ከተማ ሲያካሂድ አጋር የሆኑት የባህልና ቱሪዝም ሚኒስቴር፣ የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴርና የባህር ዳር ዩኒቨርሲቲ ሲሆኑ ለሶስት ቀናት በሚቆየው በዚህ የጥናትና ምርምር ጉባኤ ከተለያዩ ዩኒቨርሲቲዎች የተውጣጡ ምሁራንና የሶስተኛ ዲግሪ ተማሪዎች ተገኝተዋል። በዛሬው ውሎ የባህልና ቱሪዝም እድገት፣ የቅርስ ጥበቃና አስተዳደር በኢትዮጵያ በሚሉና በተያያዥ ጉዳዮች ከባለድርሻ አካላት ጋር ሰፊ ውይይት የተካሄደ ሲሆን በቀሪ ሁለት ቀናት ደግሞ በግጭት አፈታት፣ በዲሞክራሲያዊ አስተዳደርና በሀገራዊ አንድነት ዙሪያ ምሁራን ጥናታዊ ጽሑፋቸውን ያቀርባሉ ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ተከታዩ ዝግጅት ሴቶችና ቤተሰብ ነው።
አልማዝ ደረሰ የኢሉ አባቡር ዞን የመቱ ከተማ ነዋሪ የሆነች የ21 ዓመት ዕድሜ ወጣት ነች። አልማዝ ሰኞ ጧት 2 ሰዓት ላይ የመጀመሪያ ልጇን ተገላግላ ከግማሽ ሰዓት በኋላ 2 ሰዓት ተኩል ላይ እዚያው ሆስፒታል ውስጥ የሁለተኛ ደረጃ ትምህርት ማጠቃለያ ፈተና ተፈተነች። ዘጋቢያችን ፀሐይ ዳምጦ በቴሌፎን አናግራታለች። ባለቤቷና የትምህርት ቢሮው ፈተናው እንዳያመልጣት ያደረጉትን ትብብር አካታ ተከታዩን ለምሽቱ ሴቶችና ቤተሰብ ፕሮግራም አሰናድታለች። ቀጥሎ ይቀርባል።
ወጣት አልማዝ ደረሰ የኢሉ አባቡራ ዞን የመቱ ከተማ ነዋሪ ናት። ከትናንት በስቲያ በ21 ዓመቷ የወንድ ልጅ እናት ሆናለች። ወጣቷ የ10ኛ ክፍል መደበኛ ተማሪ ናት። አገር አቀፍ ፈተና ለመፈተን ዝግጅት ስታደርግ መቆየቷንም ለአሜሪካ ድምጽ ራዲዮ ተናግራለች። አልማዝ እሁድ ሌሊት 11 ሰዓት ላይ ምጥ ይዟት መቱ ከተማ የሚገኘው ካርሊ ሆስፒታል ገባች። በነጋታው ሰኞ ጠዋት 2 ሰዓት ላይ ለፈተናው 30 ደቂቃ ሲቀር መውለዷንም ተናግራለች። ምጥ ላይ ሆኜ ስለፈተና እያሰብኩኝ ነበር። የምጡ ህመም እንዴት እንደሆነ ራሱ አላስታውስም፣ እንዴት እንደወለድኩም ትዝ አይለኝም ብላለች።
ቀኔ አልነበረም። በእርግጥ ቀኔ ከፈተና በኋላ ወልዳለሁ የሚለውን አስቤ ነበረ፣ ግን እግዚአብሔር ፍቃድ ሆነ ትላንት ሆነ እና 2 ሰዓት ላይ ያለርኩት ከጠዋቱ። በጣም ተጨናንቄ ነበረ። በጣም በቃ ስለ ፈተና ነበር የማስበው እና እየተጨናነኩኝ ያመልጠኛል ብዬ ተስፋ ስቆረጥኩኝ በኋላ መፈተን ትችያለሽ ናል እዛ የትምህርት ቢሮ ባመጣ እድል ማለት ነው። በጣም ደስ አለኝ። ፈተና መፈተን ቻልኩኝ። 2 ሰዓት ለውልጃ 2 ሰዓት ተኩል ፈተና ተፈተንኩኝ። በጣም ደስታ ነው የተሰማኝ። በጣም ደስ አለኝ። ምክንያቱም ይህን ሁሉ አመት ለፍቼበት በቃ በአንድ ቀን ፈተና ላልፈትን እንግዲህ በጣም ስጨናነቅ ነበረ እና በዚህ አጋጣሚ ትምህርት ቢሮን በጣም ማመስገን እፈልጋለሁ። በጣም እንደዚህ አይነት እድል በመኖሩ ማለት ነው።
ወጣቷ የሰኞ ዕለት ፈተናውን በሆስፒታል ተፈትና ትናንትናና ዛሬ በትምህርት ቤቷ እንደተፈተነች አስረድታለች። አቶ ታደለ ቱሉ የወጣት አልማዝ ባለቤት ናቸው። በሰላም ስትገላገል ደስ ብሎኛል፣ ግን ፈተናው ያመልጣታል ብዬ ሰግቼ ነበር አሉ።
እኔ በጣም ነው ደስ ያለኝ በእውነት። በተለይ ፈተናው እሷን ሳያልፋት በመቅረቱ በጣም ደስ ብሎኛል። እዛ ድረስ መጥተው በመፈተናቸው እና ደስ ብሎኛል እኔ በጣም። ይህ ደስ የሚል አጋጣሚ ነው። ቃኔ ማለት የምፈልገው እንደዚህ አይነት አጋጣሚዎች ሊከሰቱ ስለሚችሉ በወሊድም ብቻ ሳይሆን በህመም ምክንያት የሚቀሩ ተማሪዎች ሊኖሩ ይችላሉ እና እነዚህን ተከታትሎ ትምህርት ቤቱ ያሉበት ቦታ ድረስ ሂዶ ቢፈትናቸው ልጆቹ ከትምህርታቸው ላይ ተጓጎሉ።
አቶ አዳሙ ሀብቴ የመቱ ከተማ የትምህርት ቤት ጽህፈት ቤት ኃላፊ ናቸው። አልማዝ በትምህርቷም ጎበዝ ነች። ባለቤቷ መጥቶ ለፈተና እንድመቻችላት ስጠይቀን ኮሚቴው ተሰብስቦ ተመካክሮ የሰኞ ፈተና ሆስፒታል እንድትፈተን ተፈቀደላት አሉ።
ባለቤቷም መፈተን አለባት እሷም ፈተናለሁ ብላ እና ቦታውን አሳይታናለች የሚሻል የሚያል ብሎ ስጠይቀን ተነጋገርን። እዛው ባለችበት በወለደችበት ቦታ እንድትፈተን ሁኔታዎችን አመቻችተናል ማለት ነው። እዚያ ያን ነገር ከዚህ በፊት አጋጥሞን አያውቅም። በአንድ በኩል ደስታ ተሰምቶናል ማለት ነው። በትምህርት ቤታችንም ከተማችንም በዚህ አጋጣሚ ጥሩ እውቅና አግኝቷል ማለት ይቻላል። ለምን አንድ ልጅቷ ከዛ ሁሉ ችግር ወጥታ ለፈተና ሬዲ መሆኑ ራሱ አንድ ነገር ነው። ሁለተኛ ደግሞ ልጅቷን ደግሞ ማለፍ የምትችል ልጅ ነች። ባለችበት ሁኔታዎችን አመቻችተን ፈተናታለን ተባብለን በፌደራል ፖሊስና አንድ ፈታኝ እዛው ሆስፒታል ልከን
እዛው ምንም ሳትረበሽ ተፈትናለች ማለት ነው። የዛሬ ደግሞ በትምህርት ቤት እየተፈተነች ነው ማለት ነው። አጋጣሚ በጣም ጥሩ ነው።
ወጣት አልማዝና አቶ ታደሰ የልጃቸውን ስም በትምህርት ቤቱ ስም አብዲ ቦሪ ብሎ ሊሰይሙት እንደሆነም ተናግረዋል። በአጠቃላይ እንደ ኢትዮጵያ 10ኛ ክፍል ተማሪ የሆኑት ሴቶች ለሀገር አቀፍ ፈተና ሲዘጋጁ ከነበሩት 9 ሴቶች ወልደዋል። በወሊድ ምክንያት ፈተናው እንዳያመልጣቸው በተደረገላቸው ትብብር መፈተናቸውን የኢትዮጵያ ትምህርት ሚኒስቴር ያወጣው መረጃ ያመለክታል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። አሁን አሜሪካና ህዝቧ።
በሕይወት ዘመናቸው ጾታዊ ጥቃቶች እንደተፈጸሙባቸው የተናገሩ በሺዎች የሚቆጠሩ ሰዎች ታሪካቸውን ለሌሎች ያካፈሉበት ትዕይንት ዋሽንግተን ዲሲ ውስጥ በቅርቡ ተካሂዶ ነበር። የፋይዛ ኤል ማስሪን ዘገባ ቆንጅታየ ለአሜሪካና ህዝቡ አሰናድታዋለች።
በሺዎች የተቆጠሩ የጾታዊ ጥቃት ሰለባዎች የደረሱባቸውን ጥቃቶች የዘገቡባቸው ጽሑፎችና ስዕሎች ተቀጣጥለው ብዙ መቶ ምንጣፎች ወጥቷቸዋል። አንድ ላይ እንዲህ ተሰፍተውም ደ ሞኒመንት ኩልት የሚል ስያሜ ተሰጣቸው። ይህን ያስተባበረው በእንግሊዝኛ ስያሜው Force Upsetting the Rape Culture የተባለ ስብስብ ነው። ይህ ስብስብ ባለፉት 5 ዓመታት ውስጥ የወሲባዊ ጥቃት ሰለባዎች ከያሉበት በአንዲት 4 ማዕዘን ቁራጭ ጨርቅ ላይ በጽሑፍም ይሁን በስዕል የደረሰባቸውን ለሌሎች እንዲያካፍሉ ሲያስተባብር ቆይቷል። ይሄ ተቀጣጥሎ የተሰፋው የሰቆቃ ታሪክ ምንጣፍ በዩናይትድ ስቴትስ እና ሜክሲኮ የተለያዩ ከተሞች ሲዘዋወር ከርሞ በቅርቡ ዋሽንግተን ዲሲ ታላላቅ ታሪካዊ ሐውልቶች በሚገኙበት ብሔራዊ ሞል በሚባለው የተንጣለለው መስክ ላይ ተዘርግቶ ለሕዝብ እይታ ቀርቦ ነበር። አንድም ድርጊቱ ለደረሰባቸው አብረናችሁ ነን ለማለት ደግሞም በአድራጎቱ ከደረሱባቸው የተለያዩ ሕመሞች እንዲያገግሙ ለማገዝ ነው። እነዚህ ዋሽንግተን ሞል ላይ የተዘረጉት የ3000 ሰዎች የግል ታሪኮች ሰው እየተዘዋወረ ሲመለከት ባርምሞ ሲያነብ ሲያስተውል ቆይቷል። ሃና ብራንካቶ የፎርስ አንዲቱ መስራች ናቸው።
We're survivor led organization and we are putting the needs of survivors first.
የጥቃት ሰለባዎች በሆነን ሰዎች የተመሰረተ ስብስብ ነው። ከደረሰብን ጉዳት ለማገገም የሚያስችለን መድረክ በመፍጠር ይህ የኛ ጉዳይ ቅድሚያ ትኩረት እንዲያገኝ ለመስራት የታለመ ነው።
በቅርቡ ብሔራዊ ሞል ላይ ተዘርግቶ ለሕዝብ እይታ የቀረበው ምንጣፍ በእንግሊዝኛና በስፓኝ ቋንቋ You're not alone, no estás solo, ብቻችሁን አይደላችሁም የሚሉ በድምቅና ግዙፍ ቃላት የተጻፉ መፈክሮች ተጽፈውበታል።
This display is the final 50th display.
ይሄ 50ኛውና የመጨረሻው ትዕይንታችን ነው። ባለፉት 6 ዓመታት በዩናይትድ ስቴትስ እና በሜክሲኮ ከ37 በሚበልጡ ከተሞች አቅርበናል።
ግሬግ ግሬ ክላውድ ከ4 ዓመታት በፊት በአንደኛው ተመሳሳይ ዝግጅት ላይ ተገኝተው ከተመለከቱ በኋላ በዘመቻው ተሳታፊ እንዲሆኑ መበረታታቸውን ይናገራሉ። ካሁን በፊት ታሪኩን በዚህ መልክ ለማጋራት የደፈረ ወንድ አልነበረም። እኔ እንደምንም በርትቼ ተሳተፍኩ ይላሉ። የ9 ዓመት ልጅ ሳለው ጀምሬ ወሲባዊ ጥቃት ይፈጸምብኝ ነበር። እነዚህ ሴቶች ታሪኬን ያለ ስጋት ለሌሎች እንዳጋራ ስፍራ ሰጡኝ ብለዋል ግሬግ ግሬይ ክላውድ።
For the longest time I stayed 9 years old. I was a grown man, but I was 9 years old in my head.
አድጌ ትልቅ ሰው ሆኜም ለረጅም ጊዜ ውስጤ ግን ያንኑ የ9 ዓመቱ ልጅ ነበርኩ። በጎልማሳነቴ ያንን በልጅነቴ የደረሰብኝን ነገር ለሌሎች የማካፍልበት መድረክ ስላመቻቹልኝ ተቅመውኛል።
ካሊማ ያንግ የፕሮጀክቱ አስተባባሪ ናቸው።
Trauma, especially gender-based violence and sexual trauma, lives sort of in the soil, it lives in the body.
በሰው ላይ የሚደርስ ስቃይ በተለይም ደግሞ ጾታን መሰረት ያደረገ ጥቃት በዛ በደረሰበት ሰው በነፍሱም በአካሉም ውስጥ ታትሞ የሚቆይ ነው። ታዲያ ይህን ታሪክ የምዘክረውን ምንጣፍ ለሕዝብ እይታ ስታቀርበው አኩፓንክቸር እንደሚባለው የህክምና መርፌ የስቃይ ተመክሮ ያቆረበትን ቦታ ወጋ ወጋ እያደረገ ያወጣዋል። እንደዚያ አይነት ሰቆቃ ደርሶብኛል ብለው የማያስቡ ሰዎችም ጭምር ይህን የስቃይ ታሪክ ዘካሪ ምንጣፍ ሲያዩ እነሱም ደርሶባቸው እንደነበር ያስታውሳቸዋል።
ናዮሚ ቻንደል ኩማር ዋሽንግተን ተገኝተው ይህን ምንጣፍ ከተመለከቱ አንዷ ናት።
It's really beautiful to see survivors standing up and not being
የጥቃት አድራጎቶቹ ሰለባዎች ቀና ብለው ሳይፈሩ በማህበረሰቡ ውስጥ ለማገገም መነሳታቸው በርግጥ ግሩም ነገር ነው። ተመክሯቸውን በአይናችን ማየት መቻላችንም በጣም ደስ ይላል። በዚህ ድርጊት የተጎዱ ሁሉ ማህበረሰቦች መሆናቸው ደግሞ በጣም ያሳዝናል።
የዚህ የወሲባዊ ጥቃት ታሪክ መዘከሪያ ምንጣፍ ትዕይንት አደራጆች ስራቸው በዚህ ብቻ እንደማይገታ ነው የሚናገሩት። ይህ ትዕይንት ስብስባችን የወሲባዊ ጥቃት ጉዳይ ሰፋ ወዳለው ህብረተሰብ እንዲደርስና የድርጊቱ ሰለባዎች እንዲያገግሙ ብሎም ሁለንተናዊ ለውጥ እንዲፈጠር ወደፊት ለምንሰራው ስራ መንደርደሪያችን ነው ብለዋል።
ቆንጅትን ለዘገባው እናመሰግናለን። አሁን ወደ ስፖርት ወሬ እንሄዳለን። የተቋረጠው የኢትዮጵያ ፕሪሚየር ሊግ ከመጪው አርብ ጀምሮ እንደሚቀጥል የኢትዮጵያ እግር ኳስ ፌዴሬሽን አስታወቀ። ፌዴሬሽኑ ዛሬ በሰጠው ጋዜጣዊ መግለጫ ለሊጉ መቋረጥ የቅርብ ምክንያት በሆነው የኢትዮጵያ ቡናና መቀለ 70 እንደርታ ጨዋታዎች ዙሪያ ከዚህ በፊት ውሳኔ አለማስተላለፉ ችግር መፍጠሩን በማመን በይፋ ይቅርታ ጠይቋል። ግርማቸው ከበደ ዝርዝር አለው።
የኢትዮጵያ ወንዶች ፕሪሚየር ሊግ ካለፈው ሳምንት ጀምሮ በጊዜያዊነት መቋረጡ ይታወሳል። ለሊጉ መቋረጥ የቅርብ ምክንያት የሆነው ደግሞ ኢትዮጵያ ቡናና መቀለ 70 እንደርታ ክለቦች አዲስ አበባ ላይ ሊያደርጉት የነበረው የ27ኛ ሳምንት ጨዋታ የጸጥታ ስጋት አለ በሚል ምክንያት ሳይካሄድ መቅረቱና ከዚያ በኋላ ተያይዘው የመጡት ጨዋታው የትና ተመልካች ባለበት ወይስ በሌለበት ይደረግ የሚሉት ጉዳዮች ላይ ፌዴሬሽኑና ኢትዮጵያ ቡና ስፖርት ክለብ ውዝግብ ውስጥ መግባታቸው ነው። ዛሬ የኢትዮጵያ እግር ኳስ ፌዴሬሽን በሰጠው ጋዜጣዊ መግለጫም የሁለቱ ቡድኖች ጨዋታ ሳይካሄድ የቀረው ከፖሊስ በመጣ ትዕዛዝ መሆኑን ከመናገር ውጪ ተጨማሪ ጉዳዮችን በዝርዝር ከመግለጽ ተቆጥቧል። የፌዴሬሽኑ ፕሬዝዳንት አቶ ኢሳያስ ጅራ
የኢትዮጵያ ቡናንና የመቀሌ ክለብ እግር ኳስ ክለቡን ውድድር ያስቆመው አስገዳጅ ሁኔታ፣ ሀገራዊ ሁኔታ፣ ፖሊስ የጸጥታ አካሉ ሲሆን ዝርዝር መረጃው ማወቅ በሚገባን ደረጃ ነው ማወቅ የሚገባ። ጥልቀቱ ምን ይመስላል? ስፋቱ ምን ይመስላል? ብለን ምንድን ነው ሊከሰት የመጣው ብለን ፖሊስን በዚህ ደረጃ ማብራሪያ እንድሰጥ ፖሊሳዊ አግባብም አይደለም።
ኢትዮጵያ ቡናና መቀሌ 70 እንደርታ ባለፈው አንድ ዓመት አንደኛው ሌላኛውን ቡድን በስታዲየሞች ውስጥ በእግር ኳስ ህጎች የሚከለከለውን ፖለቲካዊ ይዘት ያለው መልእክት አስተላልፏል በሚል ሲወነጃጀሉ ቆይተዋል። በዘንድሮ ፕሪሚየር ሊግ የመጀመሪያ ዙር 12ኛ ሳምንት ጨዋታ ሁለቱ ቡድኖች መቀሌ ላይ ሲገናኙ የመቀሌ 70 እንደርታ ደጋፊዎች ፖለቲካዊ መልእክት ያለው ጽሑፍ በስታዲየም ማዘዋወራቸውን የገለጸው የኢትዮጵያ እግር ኳስ ፌዴሬሽን በወቅቱ የቅጣት ውሳኔ ለማስተላለፉ ለ27ኛው ሳምንት የሁለቱ ቡድኖች ጨዋታ ችግር መፍጠሩን በማመን በይፋ ይቅርታም ጠይቋል።
እንደ ኢትዮጵያ እግር ኳስ ፌዴሬሽን እኔ ዛሬ አእምሮዬንም ንጹህ ማድረግ ስላለብኝ በግልጽ ይቅርታ መጠየቅ የሚገባ ነገር አለ። መቀሌ ላይ እና መቀሌና ቡና የነበራቸው ጨዋታ የነበረውን ትልቅ ባነ አላየሁም ብሎ ሪፖርት ያደረገው የኮሚሽነር ይዘን በወቅቱ ለዲሲፕሊን ኮሚቴ ቀርቦ ዲሲፕሊን ኮሚቴያችንን አላየሁም ካለ ምን ማድረግ ይችላሉ ብሎ ስል እንደገና ወደ ሊግ ኮሚቴ እንድመራ ክለቡ አቤቱታ አቅርቦ ሊግ ኮሚቴ እኔ አቅም በላይ ነው ስራ አስፈጻሚ ኮሚቴው ይህ ተብሎ የቆየበት ሁኔታ በእርግጠኝነት እኔ ቅርታ ብሎ ይፈልጋል።
ሊጉ ሊጠናቀቅ የሶስት ጨዋታዎች እድሜ ብቻ የሚቀረው ሲሆን የፌዴሬሽኑ ምክትል ፕሬዝዳንትና የውድድር ኮሚቴ ሰብሳቢ ኮሎኔል አወል አብድራሂም ከተቋረጠበት መቼ እንደሚጀምር ተናግረዋል።
የኢትዮጵያ ፕሪሚየር ሊግ እንግዲህ ተስተካካዩ የኢትዮጵያ ቡናና መቀሌ ሰኔ 7 የሚቀጥለው የፊታችን አርብ ይከናወናል፣ 9 ሰዓት አዲስ አበባ ስታዲየም ላይ። ከዛ በኋላ በየአምስት ቀናት ልዩነት ሌሎች ሶስት ጨዋታዎች 28፣ 29 እና 30 እናከናውናለን። ሰኔ 25 የኢትዮጵያ ፕሪሚየር ሊግ የፍጻሜ ጨዋታ ይሆናል። ፕሮግራሙ ሲወጣ በፍጹም ጥንቃቄ በተሞላበት ነው።
የኢትዮጵያ ቡናና የመቀሌ 70 እንደርታ ጨዋታ በዝግ ስታዲየም የሚካሄድ ሲሆን የጸጥታ አካላት በሚወስኑት መሰረትም ሌሎች ጨዋታዎች በዝግ ሊካሄዱ እንደሚችሉ ፌዴሬሽኑ አስታውቋል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
አመሰግናለሁ ግርማቸው። ክብራትና ክብራን ዝግጅታችን ተጠናቀቀ። የትግርኛ ዝግጅት ቀጥሎ ይቀርባል።